የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰባት መቶ ሺህ የኢትዮጵያ ሰራዊት እኮ መደበኛ 350 ሺህ አይደለም። እኛ ሀገርን ገንባ እንዴ? ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለከንቱ እንትን ይበል?
በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። በተጨባጭ ሁኔታ ትልቅ ስጋት ነው የማየው።
በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ሀገር እድገት ጎዳና ልትሄድበት የሚችለውንም ነገር ያደናቅፋል ብለን በማሰብ ነው።
እንደ ቀደም ተከተላቸው የብርጋዴር ጀኔራል ካሳይ ጨመዳን፣ የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤልንና የማኅበራዊና ፖለቲካዊ ለውጦች አቀንቃኙን የአቶ ስዩም አሰፋን ድምፅ ነው በተከታታይ የሰማችሁት። የሰዓቱን የዓለም ዜና ተከትሎ ሞቅ ባለ ውይይታቸው ታገኟቸዋላችሁ። ዘወትር ቅዳሜ በዚህ ሰዓት በደሳለኝ መኮንን እየተዘጋጀ የሚቀርበው ምርጥ ምርጥ የእንግሊዝኛ ዜማዎች የሚደመጡበት የሙዚቃ ቃና በመልክ በመልኩ ተሰናድቶ ይጠብቃችኋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ የካቲት 21 2012 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የህዳሴ ግድብ ጉዳይን አስመልክቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። በጠቅላይ ሚኒስትር አብይ አህመድ የተመራው የምክር ቤቱ ስብሰባ ብሔራዊ ጥቅምን የሚነካ ድርድር የኢትዮጵያ መንግስት አያደርግም ብሏል። ይህ በእንዲህ እንዳለ በኢትዮጵያ በግብፅና በሱዳን መካከል የሚደረገውን ድርድር በታዛቢነት ሲከታተል የቆየው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የካቲት 19ና 20 ከሱዳንና ከግብፅ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረገውን ጥረቶችም አድንቋል። አሁን ባለው ሁኔታ ስምምነት ላይ ሳይደረስ ግድቡን የመሙላት ስራ እንዳይጀመርና ሙከራም እንዳይደረግ አሳስቧል። ይህ የዩናይትድ ስቴትስ ገንዘብ ሚኒስቴር መግለጫ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ እና የውሃና መስኖና ኢነርጂ ሚኒስቴሮች በጋራ ባወጡት መግለጫ ይህንን የካቲት 21 ወይም ፌብርዋሪ 28 የወጣውን የታላቁ የህዳሴ ግድብን የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት ወይም ሴክሬታሪ መግለጫ አንስቶ ኢትዮጵያ ያልተሳተፈችበትን ስብሰባ ተከትሎ የወጣ ነው ያለውን የፕሬስ መግለጫ በከፍተኛ ቅሬታ እንደሚመለከቱት መስሪያ ቤቶቹ ገልጿል። ስብሰባው የተካሄደው ኢትዮጵያ አስቀድማ ለግብፅ፣ ለሱዳንና ለአሜሪካ ስብሰባው ለሌላ ጊዜ እንዲተላለፍ አሳውቃ እያለ መሆኑን የገለጸው የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው ይህ መግለጫ የግድቡ ባለቤት የሆነችው ኢትዮጵያ በመርሆች መግለጫ ስምምነቱ መሰረት የግድቡን ሙሌት ከግንባታው ትይዩ በፍትሐዊና ምክንያታዊ አጠቃቀምና ጉልህ ጉዳይ ያለማድረስ መርሆች መሰረት የምታከናውን ይሆናል ብሏል። መግለጫው አክሎም ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ብሏል። በዋሽንግተን ዲሲ በግብፅ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሦስቱ ሀገሮች የድርድርም ሆነ የሕግና የቴክኒክ ቡድኖች ውይይት ውጤት አይደለም ብሏል የውጭ ጉዳይ ሚኒስቴሩ። የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም ብሏል የኢትዮጵያ የውጭ ጉዳይ ሚኒስትር። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሦስቱ ሀገሮች ብቻ እንደሆነ አቋሟን አስቀድማ ማሳወቋንም ገልጿል። ኢትዮጵያ፣ ግብፅና ሱዳን በሚያውቁትና በተስማሙበት እንዲሁም በመርሆች መግለጫ ስምምነት መርህ አንቀጽ 8 አድናቆታቸውን በሰጡት ሂደት መሠረት ሁሉንም የግድብ ደህንነት የሚመለከቱ ጉዳዮች በዓለም አቀፍ የባለሙያዎች ቡድን ምክረ ሐሳብ መሠረት የተሰጡትን ምክረ ሐሳቦች መፈጸሟን ትቀጥላለች ብሏል የኢትዮጵያ መንግስት። የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብን ለማዘጋጀት ቀሪ መሰረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብፅ አረባዊት ሪፐብሊክና ከሱዳን ሪፐብሊክ ጋር የጀመረችውን ሂደት ለመቀጠል ቁርጠኛ ናት ብሏል። ይህ ዛሬ አዲስ አበባ ላይ የወጣው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ። ይህ በእንዲህ እንዳለ ዩናይትድ ስቴትስ በእነዚህ በሶስቱ ሀገሮች ያለውን ድርድር በመከታተል አቋሟ እንደምትጸና፣ ቁርጠኝነቷ እንደምትገልጽና የመጨረሻ ስምምነት ላይም እንዲደርሱ ለማድረግ የምትችለውን ሁሉ እንደምታደርግ ዛሬ የወጣው የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ አመልክቷል። በሶስቱም ሀገሮች መካከል ያለውን ንግግርና ሌሎችም ባለሙያዎችን እንዲሁም ባለሥልጣናትን ያሳተፉ መረጃዎችን ይዘን መውጣታችንን እንቀጥላለን። ሰሞኑን በጥልቀት እንወያይበታለን፣ መረጃዎችንም ከቅርበት እናደርሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እየተከታተላችሁ ያላችሁት። በከፍተኛ ደረጃ ያሉ የአመራር አባላቱን ጨምሮ 9 አባላቱ በመንግሥት እንደተያዙበት የኦሮሞ ነጻነት ግንባር ዛሬ አስታውቋል። የኦሮሚያ ክልል መንግሥት ባለሥልጣናት ስለ ጉዳዩ እንደማያውቁ እየተከታተለ ላለው ሪፖርተራችን ሙክታር ጀማል ነግረውታል። ሙክታር ተጨማሪ አለው።
የድርጅቱ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ነው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምፅ የሚገልጹት።
መኖሪያ ቤታቸው በሌሊት ነው የተከበበው። ከበው ካደሩ በኋላ ንጋት ላይ በመግባት እዛ ውስጥ የሚኖሩትን ነዋሪዎች ካስወጡ በኋላ ረዥም ሰዓት የወሰደ ፍተሻ ካደረጉ በኋላ እነዚህም 9 ሰዎች ወደ እስር ቤት ይዘዋቸው ሄደዋል።
አቶ ቶሌራ እንደተናገሩት በቁጥጥር ስር የዋሉ የድርጅቱ አመራሮች አቶ ሚካኤል ቦረንና አቶ አብዲ ረጋሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ፣ አቶ ኬድነሳ አያና የኦሮሞ ነጻነት ግንባር ማዕከላዊ ጽህፈት ቤት አባልና ሌሎች ከፍተኛ የድርጅቱ አማካሪዎችን ጨምሮ 9 ሰዎች በቁጥጥር ስር መዋላቸውን ማረጋገጣቸውን ነው የሚናገሩት። በቁጥጥር ስር ውለዋል ስለተባሉ የኦሮሞ ነጻነት ግንባር አመራሮች የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ፣ እንደዚያውም የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩን ተናግረዋል። የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ፋሲካም መሰል ጉዳዮች ሲፈጠሩ የፌዴራል መንግስት የአዲስ አበባ ማረፊያን እንደ ውሰት ይጠቀም ይሆናል እንጂ በቀጥታ የምናውቀው ነገር የለም ብለው ሲመልሱ፣ የፌዴራል ፖሊስ ህዝብ ግንኙነት ኃላፊ አቶ ጄይላን አብዲ ለስራ ጉዳይ ከአዲስ አበባ ውጭ ስላሉ ስለ ጉዳዩ የማያውቁ መሆኑን ገልጸውልኛል። ጉዳዩን አረጋግጠው እንዲነግሩኝ የጠቆሙኝ የስራ ባልደረባቸው ኮማንደር መኮንን ከአለቆቻቸው ፍቃድ ሳያገኙ ስለዚህ ጉዳይ መግለጽ እንደማይችሉ አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ማዕከላዊ ሶማሊያ ውስጥ ዛሬ ሌሊቱን ከተካሄደ ውጊያ በኋላ 22 ሰው መገደሉ ተገልጿል። የአንድ የሱፊ ሙስሊም ቡድን መሪዎች ናቸው የተባሉ ሙአሊም መሐመድ ሼህ እንዲሁም ሼህ መሐመድ ሻኪር እና አቡ ሱና ዋል ጃማ የሚባሉ የሃይማኖትና የፖለቲካ እምነት መሪዎች መያዛቸው ወይም እጃቸውን መስጠታቸው ተገልጿል። በሌላ በኩል ደግሞ ዩናይትድ ስቴትስ እና ታሊባን ዛሬ ዶሃ ላይ ታሪካዊ የተባለ ስምምነት ተፈራርመዋል። ይህ ስምምነት ለ19 ዓመታት የዘለቀውን ጦርነት ወደ ማብቃት ሊያደርስ የሚችልና የዩናይትድ ስቴትስ ጦርንም ከዚያ ሊያስወጣ መንገድ የሚከፍት ነው ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሥ ታምሬ ነው። አሁን ወደ ቀዳሚው ዘገባ ነው የምወስዳችሁ። በኦሮሚያ ክልል ከመስከረም ወር አንስቶ ባገረሸው የኩፍኝ ወረርሽኝ ወደ 7000 የሚደርሱ ሕፃናት መጠቃታቸውን የኦሮሚያ ጤና ቢሮ ገለጠ። በወረርሽኙ ምዕራብ ወለጋና ምዕራብ አርሲ ውስጥ ብቻ እስካሁን በተደረሰው 18 ሕፃናት መሞታቸው ተዘግቧል። ሙክታር ጀማል ዝርዝሩን አድርሶናል።
የኩፍኝ በሽታ በኦሮሚያ ክልል የተለያዩ ዞኖች በወረርሽኝ ደረጃ እየታየ መምጣቱን ተከትሎ ብዙ ሕፃናት ማስታመሙን እና የአንዳንዶች ሕይወት ማለፉን የሻሸመኔ ሪፈራል ሆስፒታል ገልጿል። የኦሮሚያ ጤና ቢሮ ወረርሽኙ ከመስከረም ወር ጀምሮ በተለያዩ የክልሉ ዞኖች መታየት መጀመሩን ገልጿል። የምዕራብ ኦሮሚያ ዞኖችን ጨምሮ በምዕራብ አርሲ ዞን እና የሻሸመኔ ከተማ 5 ዞኖች ላይ ከፍተኛ ደረጃ እየደረሰ መምጣቱንም ቢሮ ገልጿል። የሻሸመኔ ሆስፒታል ወረርሽኙ በስፋት ካለባቸው አካባቢዎች መካከል ይጠቀሳል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ከዲር ቡዴ ወረርሽኙ ከተራ ህመም ወደ ውስብስብነት እየተሻገረ መሆኑን ይናገራሉ።
ከመስከረም አካባቢ ጀምሮ እኛ ሆስፒታል ላይ ታከሙት በኩፍኝ ምክንያት ወደ 807 በሽተኛ ነው። ከዚህ ሞት ያጋጠማቸው ወደ 13 አካባቢ የሚሆኑ ሰዎች ናቸው።
የመደገፍ አቅምን በተመለከተ ከዚህ ቀደም በጣም ችግር ውስጥ መግባታችሁም ይታወሳል። አሁን ምን ያህል ሰው እናንተ ጋር እየታከመ ይገኛል? የህክምና አቅማችሁስ?
አሁን ባለው እኛ ጋር ያሉት ታካሚዎች ድንኳን ተተክሎ እዛ ውስጥ ያሉት ወደ 51 አካባቢ ይሆናሉ። ዋርድ ውስጥ ወይ ደግሞ ድሮ ሌሎች ህጻናቶች ተኝቶ የሚጠቀሙበት አይሶሌት ሩም ብለን ለነሱ ብቻ ለኩፍኝ በሽታ ብቻ አይሶሌት አድርገን ያስቀመጥነው ወደ 32 አካባቢ የሚሆኑ ፔሸንቶች አሉ። አጠቃላይ አሁን በዚህ ሰዓት 86 አካባቢ የሚሆኑ ፔሸንቶች አሁን በዚህ ሰዓት እየታከሙ ያሉት። በአቅም ጉዳይ ደግሞ ከኦሮሚያ ጤና ቢሮ መጥቶ ቲም ተቋቁሟል። የዞኖቹም አሉበት፣ የከተማም ጤና ቢሮ አለበት እና በፊት እንደተባለ ሁሉ የባለሙያ እጥረት እንዳለብን ነው እና ወደ 8 ባለሙያ ተጨማሪ ከዞን እና ከከተማ ጤና ቢሮ ተጨምሮልናል። አሁን የማከም አቅማችንም ትንሽ የተሻለ ነው ከበፊት።
የኩፍኝ በሽታ ወረርሽኝ የታየባቸው ናቸው የሚባሉ የምዕራብ ኦሮሚያ ሆስፒታሎችን ለማግኘት ያደረግነው ሙከራ አልተሳካም። የኦሮሚያ ጤና ቢሮ ህዝብ ግንኙነት ኃላፊ ሲስተር ሰዓዳ አህመድ ለቪኦኤ እንደተናገሩት በዚህ ወረርሽኝ በምዕራብ ወለጋ ብቻ 5 ህጻናት ህይወታቸውን አጥተዋል። ይህ ማለት የሻሸመኔ ሪፈራል ሆስፒታል 13 ሞት ተጨምሮ ወደ 15 ህጻናት በኩፍኝ ህይወታቸውን ማጣታቸውን ነው መረጃው የሚያሳየው። ሲስተር ሰዓዳ እንደሚናገሩት ወረርሽኙ በአንዳንድ አካባቢዎች ላይ ጋብ ያለ ቢመስልም በአንዳንዶቹ ግን እየተስፋፋ ይገኛል።
ይሄ የኩፍኝ ወረርሽኝ በኦሮሚያ ውስጥ የተከሰተው በ2012 ዓመተ ምህረት ነው። ሆኖም ያን ጊዜ በ10 ዞኖች እና በ3 ከተማ መስተዳደሮች ላይ ነበረ። በዚህ ወቅት እንግዲህ እስካሁን ባለን ዳታ መሰረት ወደ 6860 ህጻናቶች በዚህ በኩፍኝ ወረርሽኝ በሽታ ጠጥተዋል ወይም ታመዋል። የወረርሽኙ መጠን አንዳንድ ዞኖች ላይ እየቀነሰ ነው ያለው፣ አንዳንድ ቦታ ላይ ደግሞ አሁንም አነስ ያሉ ቦታዎች ላይ ከፍ እያለ ነው። ለምሳሌ ብንወስድ ሻሸመኔ ከተማ ላይ በተወሰነ ደረጃ የወረርሽኙ ትንሽ ከፍ እያለ ያለበት ሁኔታ አለ። ሻሸመኔ አካባቢ ከተማ አካባቢ ወረርሽኙ በቅርብ ነው የታየው። ካለፈው ሳምንት በፊት የነበረው ቁጥር 146 አካባቢ ነበረ። አሁን ግን ኦልሞስት ወደ 300 በላይ በልጧል። በዚህ ሳምንት በዚህ በሽታ የተያዙት ልጆች
በተለይ አሁን የሚነገረው ከዚህ ቀደም ያለፈው ዓመት አካባቢም ከዛ በፊትም የኩፍኝ በሽታ ክትባት በአግባቡ አለመሰጠቱ ነው ለዚህ ምክንያት የሆነው የሚባል ሀሳብም ከጤና ቢሮ ከዚህ ቀደም ተነስቶ ነበር። ምንድን ነው ሌላኛው ምክንያትና ለችግሮቹ እንደ መፍትሄ ያስቀመጣችሁ?
አዎ፣ ትልቁ ነገር ምንድን ነው? የኩፍኝ በሽታ ክትባቱ ያለአግባቡ መሰጠት ብቻ ሳይሆን ሁሉም 100% ሁሉም ህጻናቶች ክትባት ወስደዋል ማለት አይደለም። በተለያየ ምክንያት ነው የሚያዙት። ለምሳሌ በአንድ አካባቢ የኑትሪሽን ችግር ካለ፣ የተመጣጠነ ምግብ ህጻናቶች የማያገኙበት ሁኔታ ካለ ይህ በሽታ የመጋለጥ ሁኔታ ከፍ ያለ ይሆናል። ከዛም ውጪ እንደገና ደግሞ ከጸጥታም ጋር ተያይዞ አንዳንድ ቦታዎች ላይ እስከታች ድረስ ወርዶ ክትባትን አለመስጠት ሁኔታ አለ። በተወሰነ ቦታ ላይ እንደገና ደግሞ ከዛ አካባቢ ቤተሰብም የመፈናቀልም የምንም ሁኔታ ስላለ ከአየር ለውጥም ጋር ተያይዞ ከድርቅ ጋር ተያይዞ የህጻናቶች የምግብ እጥረት ጋር ተያይዞ ይሄን ነገር ሊያባብሰው ችሏል ማለት ነው።
አሁን በአጠቃላይ ስንት ዞን ውስጥ እና የት ነው በዋናነት ያለው?
አሁን በዋናነት ያለው 5 ዞኖች ውስጥ ነው ያለው። ሻሸመኔ አጠቃለው ምስራቅ ወለጋ ላይ አለ፣ ሆሮ ጉዱሩ ወለጋ ላይ አለ፣ ምዕራብ አርሲ ላይ አለ፣ ሻሸመኔ ከተማ ላይ አለ በሽታው። አሁን ሌሎችም ቦታዎች አሉ፣ ግን እየቀነሰ ነው ሌላ አካባቢ ያለው። እነኚህ ቦታዎች ላይ ግን አሁንም ይሄ በሽታ በስፋት ያለበት አካባቢ ነው።
ስለ ኦሮሚያ ክልል የኩፍኝ ወረርሽኝን ከአሁን ቀደም የአሜሪካ ድምፅ ባጠናቀረው ዘገባ ወረርሽኙ የተከሰተው ክትባት በአግባቡ ባለመሰጠቱ እና የህሙማኑ ቁጥር መስፋፋት ተከትሎ የሻሸመኔ ሪፈራል ሆስፒታል ለማስተናገድ ባለመቻሉ እንደነበረ ይታወሳል። ሆኖም የኦሮሚያ ጤና ቢሮ ክትባቱ በቅርብ ጊዜ እንደሚጀመር ገልጿል። በየጤና ተቋማቱ እየተደረገ ያለው ድጋፍም የሚቀጥል መሆኑን የቢሮው ህዝብ ግንኙነት ኃላፊ ሲስተር ሰዓዳ አህመድ አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኳችሁ ልዩ ውይይት ነው የምወስዳችሁ። በአነጋጋሪና ወቅታዊ ርዕሰ ጉዳዮች ዙሪያ ያተኩራል። ከመደበኛ የመከላከያ ሰራዊትና እንዲሁም የፌዴራልና የክልል ፖሊሶች ሌላ ልዩ ኃይል በሚል በሚታወቁ የታጠቁ ኃይሎችና ሚሊሻዎች አመሰራረት እንቅስቃሴና ዓላማ ይደቅናሉ በሚባለው ፈተናም ዙሪያ የሚያተኩር ውይይት ነው። መደረግ አለበት በሚል የተነሱ ሐሳቦችንም ይመረምራል። ሀብታሙ ስዩም ነው ያሰናዳው።
የህዝብና የሀገርን ጸጥታና ደህንነት ለማስጠበቅ የሀገር መከላከያ ሰራዊት፣ የፌዴራልና ክልል ፖሊሶች በተጨማሪ በየክልሉ የሚገኙ የልዩ ኃይልና ሚሊሻ ተቋማት ይጠቀሳሉ። የልዩ ኃይልና ሚሊሻ ተቋማት ምስረታና እንቅስቃሴ ህገ መንግስታዊ መሰረት እንዲሁም የእንቅስቃሴያቸው ሁኔታ እየተነሳ በተለያዩ ጊዜያት የሙግት መነሾ ሲሆኑ ባሽተዋል። እነዚህ ሙግቶች አሁን ኢትዮጵያ ውስጥ ግጭቶች መበራከታቸውን ተከትሎ እንደ አዲስ ተቀስቅሰዋል። ለዛሬ በኢትዮጵያ ወቅታዊና መጻኢ የሰላም ሁኔታ ውስጥ የነዚህ ተቋማት ሚና ምን መምሰል እንዳለበት ለመነጋገር አዎንታዊም ሆነ አሉታዊ አስተዋጽኦአቸውን ለመዘከር ሶስት ተወያዮችን ይዘን ቀርበናል። ተወያዮችን እንተዋውቅ። አቶ ፍሬህይወት ሳሙኤል የቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ጠቅላይ ፍርድ ቤት ዳኛ ሆኖ ሰርተዋል። በምርጫ 97 ማግስት የተከሰቱ ግጭቶችን እንዲያጣራ የተቋቋመው ኮሚሽን ሊቀመንበርም ሆነው አገልግለዋል። በአሁኑ ሰዓት በዚህ በዩናይትድ ስቴትስ ውስጥ ነዋሪ ናቸው። ሁለተኛው ተወያይ ብርጋዴር ጀነራል ካሳይ ጨመዳ ናቸው። ብርጋዴር ጀነራል ካሳይ በቀድሞ የኢትዮጵያ ጦር ውስጥ በከፍተኛ አመራርነት ያገለገሉ፣ በጦር ትምህርት ቤትና ጦር ሜዳ ውሏቸው ያካበቷቸው ልምዶች አሁን ድረስ ለኢትዮጵያን በተለያዩ መድረኮች በመጽሐፍም ጭምር እያካፈሉ የሚገኙ ናቸው። ከአዲስ አበባ አብረውን ያመሻሉ። አቶ ስዩም አሰፋ ሦስተኛው ተወያያችን ናቸው። ኢትዮጵያ ውስጥ የሚካሄዱ ፖለቲካዊና ማኅበራዊ ክንውኖችን በንቃት የሚከታተሉ፣ የጎሳ ፖለቲካ በሕግ ይታገድና የልዩ ኃይልና ሚሊሻ እንቅስቃሴ ላይ ገደብ እንዲኖር በሚጠይቁ ዘመቻዎች አስተባባሪነትም ይታወቃሉ። ነዋሪነታቸው በዚህ በዩናይትድ ስቴትስ ውስጥ ነው። ሁላችሁንም በአድማጮቼ ስም ለዚህ ውይይት ፈቅዳችሁ ስለተገኛችሁ በጣም አመሰግናለሁ።
እኛም እናመሰግናለን እድሉን ስለሰጣችሁን።
በአሁኗ ኢትዮጵያ ውስጥ የክልል ልዩ ኃይሎችና ሚሊሻዎች ወቅታዊ ሚና ምን መልክ እንዳለው የራሳቸውን ግንዛቤ በመጀመሪያ ሲያጋሩን፣ እነዚህ ተቋማት እየተጫወቷቸው ያሏቸውን በጎም ሆኖ በጎ ያልሆኑ ሚናዎችን ማነሳሳት ይቻላል? ከአቶ ፍሬህይወት ልጀምር እስቲ።
እነዚህ በየክልሉ ልዩ ኃይል ተብሎ ተቋቋሙት በመከላከያ ደረጃ የተደራጁ ናቸው። እያንዳንዱ ክልል በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። እኔ ከአስተዋጽኦአቸው ይልቅ በጣም የሚያሰጋኝ አሁን ባለንበት ሁኔታ ማለት ነው፣ በተጨባጭ ሁኔታ ትልቅ ስጋት ነው የማየው። ማለት አወንታዊ የሆነ ጎን ያለው መሆኑ እንደተጠበቀው ሆኖ ግን እኔ አሉታዊ ጎኑን ነው በጣም በስጋት የማየው።
አመሰግናለሁ። ብርጋዴር ጄኔራል ወደ እርሶ ልምጣ። በእርሶ ምልከታ የእነዚህ ተቋማት ወቅታዊ ሚና ምን አይነት መልክ አለው ብለው ያስባሉ?
የመጀመሪያው ተናጋሪን ሀሳብ ሙሉ በሙሉ እጋራለሁ። አንደኛ ይህ ተቋም ህገ መንግስቱ ውስጥም የሌለ ነው። እንደው ከነባራዊ ሁኔታ እንነሳ። መጀመሪያ ለምሳሌ በንጉሰ ነገስቱ አገዛዝ ዘመን መደበኛ ሰራዊት ከሁሉም ብሔረሰብ የተወጣጣ ለመደበኛ ፖሊስ ሰራዊት ደግሞ ከሁሉም ብሔረሰብ የተቀጠረ ወይም የተመለመለ ፈጥኖ ደራሽ ሰራዊት የሚባል ደግሞ እንደ ዛሬ ፌዴራል ፖሊስ ሙሉ ፓራ ሚሊተሪ ስልጠና የወሰደና በቂ የመነቃነቂያ ትጥቅ ያለው ነው። ይሄም ከህብረተሰቡ የተመለመለ ነው። ወገን ሳይ እሱ ወገንተኛ የሚሆነው ለህጉ ነው እንጂ ለዛ ለብሔሩ አይደለም። በደርግ ጊዜ ፈጥኖ ደራሽ የሚባለውን ከጦርነት አኳያ ካለበት ችግር አፍሶ ወደ መደበኛ ሰራዊት ነው የቀላቀለው። አሁን ባለው ተጨባጭ ሁኔታ ለምሳሌ ከኦሮሚያ ከሆነ ኦሮሚያ ልጆች ብቻ ናቸው የሚመለመሉ እና አንድ ነገር በዛ አካባቢ ከተከሰተ ለምሳሌ በዛች አንድ ውስጥ ከሁሉም ብሔረሰብ የተውጣጣ ሰው በኑሮ ምክንያት ቀድሞ ወጥቶ የሚኖር አለ። ከአንድ ጎሳ ጋር አንድ ነገር
እንትን ከተባለ የሚያበላው ለራሱ ነው እንጂ ለህጉ አድልቶ ፍርድና እንትን ፍትህን የሚሰጥ አይደለም። አስጊ ነው። ከሀገሪቱ አቅም በላይ ከበጀቷ መያዝ ከሚገባት ሰራዊት በላይ ነው የተያዘ። በኋላ ዘንድሮ ላይ ይመጣል።
ወደ አቶ ስዩም ልምጣ። ደግሞ በዚሁ ሀሳብ ላይ የሚጨምሩትን የእርስዎን ምልከታ ደግሞ እንዲያጋሩን ይሁን እስቲ።
አመሰግናለሁ። ከህግ አኳያ ዳኛ ፍሬህይወት የተናገሩት እንዳለ ሆኖ ከልምድና ከእውቀት አኳያ ደግሞ ብርጋዴር ጄኔራል ካሳዬ ጨመዳ የተናገሩትን ሙሉ መሙሉ እቀበለዋለሁ። እኛም ይህንን ዘመን መከላከያ ሰራዊት ስር ይጠቃለሉ ብለን ስንጀምር በሀገሪቱ ውስጥ ያሉ ችግሮችን በማስተዋል ነው። በእነዚህ ልዩ ኃይሎች ምክንያት ከሶማሌ ክልል ወደ 1 ሚሊዮን የሚጠጉ የኦሮሞ ተወላጆች ተፈናቅለዋል። ከሌሎች ክልሎችም እያን እንደዚሁ አይነት ሁኔታዎች አሉ። እነዚህ ነገሮች ባሉበት ሁኔታ ሀገር እንደ ሀገር የመቀጠሏ ሁኔታ አሳሳቢ ነው። እርስ በርሱ ክልል ከክልል ጋር ትልቅ ትከሻ እየተለካካ ለሀገር መፍረስ ምክንያት የሚሆን ሰራዊት እየተገነባ ነው እና ይሄ ከወዲሁ ቁጥጥር ካልተደረገለት አስቸጋሪ ሁኔታ ይፈጠራል የሚል እሳቤ ይዘን ነው የተነሳ ነው። በአጠቃላይ ይህ መደበኛ ያልሆነ ሰራዊት፣ በህገ መንግስትም ድጋፍ የሌለው በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ለሀገር እድገት ጎዳና ልትሄድበት የምችለውንም ነገር ያደናቅፋል ብለን በማሰብ ነው።
ቀደም ብላችሁ ሶስታችሁም እንግዲህ ጠቃቅሳችሁታል የእነዚህ ተቋማትን ህገ መንግስታዊነት አጠያያቂነት። እነዚህ ተቋማት ህገ መንግስታዊ መሰረት በእርግጥ የላቸውም የሚለው ጉዳይ አከራካሪ ከሆነ ሰንብተዋል። አቶ ፍሬህይወት በህጉ ዘርፍ ልምድ ስላለሁት ይህንን ሊያብራሩልን ይችላሉ። በእርግጥ እነዚህ ተቋማት ሲቋቋሙም ሆነ ከዚያ በኋላ እንቅስቃሴ ሲያደርጉ የሚጣቀስባቸው ህግ የለም ወይ? በተወሰነ ደረጃ የተወሰኑ መከራከሪያዎች ሲቀርቡ ክልሎች የራሳቸውን የፖሊስ ኃይል የማዋቀር ስልጣን ተሰጧቸዋል። አንዳንዶቹም እነዚህ ልዩ ኃይሎችም ልዩ ፖሊስ ተብለው የተቋቋሙ ስለሆኑ ከፖሊሱ ክፍል ውስጥ የሚመደቡ ተደርጎ መታየት አለባቸው ብለውም የሚሟገቱ አሉ።
እሺ፣ አመሰግናለሁ ሀብታሙ። ይሄ ነገር ህገ መንግስታዊ አይደለም። መጀመሪያ ነገር የፌዴራል ህገ መንግስት አንቀጽ 51(6) ንዑስ አንቀጽ 6 ላይ የሀገርና የህዝብ መከላከያና ደህንነትን እንዲሁም የፌዴራል መንግስት የፖሊስ ኃይል የማደራጀት ስልጣን እና የመምራት ስልጣን ለፌዴራል መንግስቱ ነው የተሰጠው። ያ ማለት ፖሊስን በክልልም በፌዴራልም ማቋቋም የሚቻል ሆኖ መከላከያንና ደህንነትን ፌዴራል መንግስት ብቻ ነው የሚያቋቁመው፣ አንቀጽ 51 ንዑስ አንቀጽ 6። ስለዚህ የሀገር መከላከያና ደህንነትን ለፌዴራል ብቻ ነው የሚሰጠው። ስለዚህ ከዛ ደግሞ በዛው በፌዴራል ህገ መንግስት አንቀጽ 52 ላይ የክልል ስልጣንና ተግባርን በሚደነግገው ስር አንቀጽ 52 ንዑስ አንቀጽ 2 ሰ ላይ ለክልል ስልጣን ሲሰጥ የክልሉን የፖሊስ ኃይል ያደራጃል፣ ይመራል፣ የክልሉን ሰላምና ጸጥታ ያስጠብቃል ነው የሚለው። ስለዚህ ለክልል የተሰጠው የፖሊስ ኃይል የማደራጀት የመምራት ስልጣን ነው የሚሰጠው ህገ መንግስቱ። ይሄ ማለት ፖሊስ ስንል ዓለም አቀፍ የሆነ ስታንዳርድ አለው የሚሰለጥንበት። በቅርጽም በይዘትም ፖሊስ በየትኛውም ሀገር ዓለም አቀፍ ስታንዳርዱ በቅርጽም በይዘትም ከመከላከያ ይለያል። ስለዚህ ስሙን ፖሊስ ብለን በመከላከያ ይዘት ልናደርገው አንችልም። ይዘትና ቅርጽ ስንል ምን ማለት ነው? የሚሰለጥኑበት አሰለጣጠን፣ የሚታጠቁት መሳሪያ፣ የሚታዘዙበት እዝ፣ የሚሰሩት የስራ መዘርዝር፣ እያንዳንዱ ዝርዝር አካሄዶች በሙሉ የይዘት ጉዳይ ነው የሚሆነው። በቅርጽ ደረጃ ስንል ደግሞ ስሙን ማን በል፣ እንዴት እንበለው፣ እንዴት እናቋቁመው የሚለው የህግና የጥቅል የሆነ ነገር ነው። የክልሎች ማቋቋም የሚችሉት ማንኛውንም የዓለም አቀፍ ስታንዳርድ በተከተለ መልኩ ፖሊሲን ነው ማቋቋም የሚችሉት። ስሙን አሁንም ቢሆን ፖሊስ ቢሉም አይገላገሉም። ምክንያቱም እነዚህ ሰዎች የሰለጠኑት በፖሊስ የሙያ ዘርፍ አይደለም። አደረጃጀታቸውም የፖሊስ አይደለም። መሳሪያቸውም የፖሊስ አይደለም። ስነ ልቦናቸውም የፖሊስ አይደለም። ተልኳቸውም የፖሊስ አይደለም። ስለዚህ ክልሎች በህገ መንግስቱ መሰረት ፖሊሲንና ፖሊሲን ብቻ ነው ማደራጀት የሚችሉት። ይህንን ነው የምለው። በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 7 ላይ የፌዴራል መንግስት የሀገርን የህዝብ መከላከያ የማደራጀት አደረጃጀቱን ይወስናል ይላል። እንዴት እንደሚደራጁ ራሱ መወሰን ያለበት የፌዴራል መንግስት ነው። ይህ ሲባል በአገሪቱ ውስጥ በየትኛውም ደረጃ የሚደራጅ የመከላከያ ይዘት ያለው አካል አደረጃጀቱ ምን መሆን እንዳለበት መወሰን ያለበት ላሱ ፌዴራል መንግስት። አሁን የፌዴራል መንግስትን ሰራዊት መከላከያን ሰራዊት ስሙን ቀይረን ፖሊስ ብንል ይዘቱ እንዳለ ሆኖ ፖሊስ ብለን መቀየር እንደማንችለው ሁሉ የክልሉንም ፖሊስ ሌላ ስም ቀይረ ነው ወይም መከላከያን ሌላ ስም ቀይረ ነው ማረቅ አንችልም። እዛው ህገ መንግስት ላይ የሀገሪቱ የመከላከያ ሰራዊት ከየትኛውም የፖለቲካ ወገንተኝነት ነጻ እንዲሆን ህገ መንግስቱ ይደነግጋል። አንቀጽ 87 ንዑስ አንቀጽ 5 እነዚህ በክልል የተደራጁ የክልል መከላከያ ሰራዊት በስሙ ንጥረው ከተባለ ወገንተኞች ናቸው። ከስማቸውም ጀምሮ ከአደረጃጀታቸውም ጀምሮ ከሚታዘዙበት ጀምሮ በጀት ከሚያገኙበት ጀምሮ ወገንተኞች ናቸው። ስለዚህ እንደውም በመከላከያ ደረጃ እንኳ ብለን የህግ ክፍተት እንኳ ቢንፈልግ የህግ ክፍተት የለውም እንጂ የህግ ክፍተት እንኳ ቢንፈልግለት አሁን ሄደው እንደገና አንቀጽ 87 ንዑስ አንቀጽ 5 ስር የፖለቲካ ወገንተኛ መሆን አይችሉም በሚለውም ይያዛል። ምክንያቱም በቅርጻቸውም በይዘታቸውም በአደረጃጀታቸውም በበጀታቸውም በትዛዝ እነዚህ ወገንተኞች ናቸው። ስለዚህ ከዛ መስፈርት ማይወጡም። ሁለተኛ የጠየቀው ጥያቄ አለ። በክልል ህገ መንግስትና በክልል አዋጅ ተቋቁመውስ ከሆነ ብለሃል፣ እንደዛ አይነት ሐሳብ አንስተሃል። በግልጽ ለመናገር የፌደራል መንግስትን የሀገሪቱን ህገ መንግስት የሚቃረን ህግም ሆነ ህገ መንግስት በክልል ያለ የፌደራል መንግስቱን የሚቃወም ከሆነ ሲጀምር ስራ ላይ ሊውል አይችልም። ስለዚህ ህጉ በዛ ህግ መሰረት እንደ መከላከያ ተደራጅተናል የሚሉም ከሆነ የፌደራልን መንግስት ተጻርኖ ወይም ተቃርኖ የተቋቋመ ወይ የወጣ ህግ ሊሆን ከሚችል ውጪ ለነዚህ አካላት በመከላከያ ደረጃ እንዲደራጁ ወይም ህገ መንግስታዊ መብት አይሰጥም። አገሪቱን የሚገዛው የበላ ህግ ህገ መንግስቱ ነው፣ አይፈቅድላቸውም።
ወደ ብርጋዴር ጀነራል ካሳይ ልመለስና እርሶ በቀደመው መንግስት ውስጥ በከፍተኛ የጦር ኃላፊነት ውስጥ የቆዩ ሰው ነዎት። ከጦር ሳይንስ አንጻር የነዚህ ተቋማት አደረጃጀት አደገኛ ነው ብለው የሚያስቡ ይመስለኛል። ለዚህ የሚያቀርቡት ምክንያት ምንድን ነው?
በመጀመሪያ መደበኛ ሰራዊት እንደምታውቀው የአገሪቷን ዳር ድንበር መጠበቅ ነው። ፌዴራል ፖሊስ ደግሞ ከመደበኛ ፖሊስ አቅም በላይ ለሆነ ነገር በፌዴራል መንግስት አዞ እርምጃ የሚወስድ ነው። መከላከያ ከሚገባ እሱ ይግባ ተብሎ ነው። ከዚህ ውጪ በጃንሆይ ጊዜ ሆነ በደርግ ጊዜ አደረጃጀት ሌላ የተለየ የለም። ያ ሁሉን የክልል ሰራዊትን ግዳጅ ስትመለከተው ክልሉን ለመጠበቅ ነው ይላል። ማን ከማን ነው የሚጠበቀው? ይህ እዚህ ላይ ነው በደንብ አድርገ አጤነ መመልከት ያለበት። ይህ ወያኔ ኢትዮጵያን ለመበዝበዝና ጊዜው ሲያመችለት እኛም በማባላትና በማዳከም ድብቅ ዓላማውን ያው መገንጠልን ለማሳካት ብሎ የሸረበው ደባ ነው። እኔ በተጨባጭ ማስረጃ ላስረዳ እችላለሁ። ይህም ልክ የዚህ የለውጥ ንፋስ እንትን እንዳለ የሶማሌው ክልል ፕሬዚዳንት አብዲኖ ምናምን የሚሉት ሰውዬ ጉራ ኮሬጁ ብሎ ለመገንጠል እንትን ብሎ ነበረ። እግዚአብሔር ኢትዮጵያ አምላክ ረዳንና ይሄ መንግስት ተረባርቦ እንትን አለ እንጂ ትንሽ በዛ እንትን ቢል ኖሮ እነሱ በገንዘባቸውም ባላቸውም እንትን ሌሎችም ክልሎች ዛሬ ጉጂና ጌዲዮ ሲባላ አይተናል። በዚህ በለውጡ ሂደት ውስጥ አማራና ቤንሻንጉል ጉሙዝ ሲባላ አይተናል። እነሱም ከላይ ሆኖ ግርግሩ ከተመቸ አገሪቷን ያተራምሱ ነበረ። ያ ሳይሆን ቀረ። የህዝብ አመፁ ገፋና የዛሬውን ለውጥ በማምጣቱ ወደ ስልጣን እንመለሳለን ብሎ በአንዳንድ ቅሬታቸውና ባላቸው ገንዘብ የተለያዩ ክልሎች ውስጥ ይሄ ልዩ ኃይል ባለበት አካባቢ በሙሉ አንዳንድ እንቅስቃሴ አድርገዋል። መቼም በቁጥጥር ስር ዋለ። አሁን ያለው መንግስት እሱ የፈጠረው ነገር አይደለም፣ ወረሰው። ውርስ ነው ይሄ ነገር። ይሄ ውርስ ደግሞ ህጋዊ ነገር አይደለም። ጉዳቱ በመጠኑም ቢሆን ታይቷል። ይሄ ነገር ህገ መንግስታዊም አይደለም፣ በተግባርም አይተናል። ጎጂ ነው። ግን እነዚህ ሰዎች በስራም ይሁን በቀጥረው ሰራዊቶ ነው። ስለዚህ መደረግ ያለበት ነገር እድሜያቸው የገፋውን በጡረታ ወጣት የሆኑትን መልምሎ ጥሩ የትምህርት እውቀት ደረጃ ያላቸው ወደ ፌዴራል ፖሊስ ከፍቶ ኢንቴንሲቭ የሆነ ስልጠና ሁሉንም ወታደራዊ ትምህርት ከወሰዱ በኋላ በመላው ኢትዮጵያ ውስጥ እንዲበተኑ ማድረግ ነው። ሁለተኛ ነገር የሀገሪቷ በጀት ይችለዋል እንዴ ነው። ትግራይ የምንወሰደው በትንሹ ዛሬ ምን ያህል እንደጨመረው አላውቅም። በፊት 700,000 ሚሊሻ ነበረው። 700,000 የኢትዮጵያ ሰራዊት እኮ መደበኛ 350,000 አይደለም። አማራውም ውሰደው፣ ኦሮሚያም ውሰደው፣ ሌሎችንም ውሰደው። እኛ ሀገር እንገንባ እንዴ? ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለከንቱ እንትን ይበል? ከዚህ አዙሪት እንካሎች ውስጥ ይሄ መንግስት በንቃት አይቶ አሁን እኔ በሰጠሁት ሀሳብ መሰረት ይህንን ነገር በጊዜ ያስተካክለው። ምልክት አይተናል።
ነገ ደግሞ አንድ ነገር ከመጣ የበለጠ ጉዳት ነው የሚያመጣ።
አመሰግናለሁ ብርጋዴር ጄኔራል። እንግዲህ የክልል ልዩ ኃይሎች በህግ መታገድ አለባቸው ወይንም ደግሞ በፌዴራል ትእዛዝ ስር መውደቅ አለባቸው የሚሉ ሀሳቦችም ሲንሸራሸሩ ሰምተናል። በእርግጥ እነዚህ ተቋማት የሚጠቀስባቸው እንከኖቻቸው ማስተካከያዎችን በመስጠት ለሀገርም ሆነ ለህዝብ የበለጠ የሚበጁበትን ነገር መፍጠር አይቻልም ወይ የሚሉ ጥያቄዎችም አብረው ይነሳሉ። በእነዚህ ላይ ያላችሁን ምልከታ እንድታጋሩኝ ይሁን። አሁን ከአቶ ስዩም ልጀምር። እርስዎ በህግ መታገድ አለባቸው፣ በፌዴራል ስርም ውድቅ አለባቸው የሚሉ ሀሳቦችን ከሚያንሸራሽሩት መካከል ይመስሉኛል።
አዎ፣ አመሰግናለሁ። እነዚህ ኃይሎች ህግ መታገድ አለባቸው፣ በፌዴራል ትእዛዝ ስር መጠቃለል አለባቸው ብለን ለዘመቻ ስንነሳ ካየናቸው ነገሮች ነው። እነዚህ ኃይሎች የአደረጃጀታቸው ይወክለኛል ከሚሉት እኔ ወጥቼበታለሁ ከሚሉት ክልል ወይም ብሔር ውስጥ ነው። እነዚህ ኃይሎች በዚህ ሁኔታ ከቀጠሉ እነሱ ከወጡለት ወጥተንለታል ከሚሉት ከቆሙለት ብሔር ውጭ ያሉ ሌሎች ከዚህ ብሔረሰብ አባላትን አይወክሉም ማለት ነው። እነሱ እዚያ ክልል ውስጥ ማጆሪቲ የሆነውን ነው። የሌሎቹ መፈናቀል ይቀጥላል ማለት ነው። ኢመደበኛ የሆኑ በክልል ውስጥ የሚንቀሳቀሱ ኢመደበኛ የሆኑ ኃይሎች የሚያደርጉትን መደራጀት ለእነሱ ግብአት ይሆናሉ ብለን እንሰጋለን። ከእነዚህ አኳያም የእነዚህ ኃይሎች ወደ ፌዴራል ስር መጠቃለልን አጥብቀን እናሳስባለን። ምጣኔ ሀብት ነው። ብዙ ስራ አጥ ያላት ሀገር እነዚህ ኃይሎች ተመደቡበት ተብሎ እነሱን ለማስታጠቅ እነሱን የተለያየ ነገር ለእነሱ ግብአት ለማስፈጸም ለማድረግ የሚደረገው ወጪ የሀገር ሀብት ነው የሚወጣው። እንዲሁም ደግሞ በክልሎች መካከል አላስፈላጊ ግጭቶችና ደመፋሰሶች እንዲፈጠሩ ይጋብዛሉ። እኔ እስከዚህ ድረስ ታጥቄያለሁ፣ እኔ ይህን አድርጌያለሁ በማለት እርስ በርሳቸው ትከሻ እየተለካኩ ክልሎች እንደ አንድ ሉዓላዊ ሀገር እርስ በርሳቸው የሚዋጉበት ሁኔታ ይፈጠራል ማለት ነው። ክልሎች ካሁን በፊት ያየናቸው የተለያየ ግጭቶች ተፈጥረዋል። መንገድ ሲዘጉ ወጣቶች እነዚሁ ኃይሎች አብረው ቆመው እየተመለከቱ ያየንበት አለ። ሰዎች ለማስቆም እነዚህ ኃይሎች በፌዴራል ስር መጠቃለል አለባቸው፣ ወጥ እንዲሆን የጦር መሳሪያዎች እንደዚሁ ባላስፈላጊ ሰዎች እጅ እንዲገቡ ማድረግ ይቻላል። ዝርፊያዎች እንደዚሁ ይበረከታሉ በሀገሪቱ ውስጥ። እንዲሁም መጪው ምርጫ ነው። ምርጫን ለማስፈጸም ተቃዋሚ ፓርቲዎች የተለየ ከዚያ ክልል ውስጥ ከሚንቀሳቀሱት እነሱን ይወክሉናል ከሚሉት አካል ውጪ ሀሳብ ይዘው የሚመጡ የሀሳብ ፖለቲካ እንዳይካሄድ ይከላከላሉ። እነዚያ ተቃዋሚ ኃይሎች ላይ ወይም ተፎካካሪ ኃይሎች ላይ ችግር እንዲፈጠር ያደርጋሉ፣ ያስራሉ። ከዚህ ሁሉ በተለይ ደግሞ ችግር በተፈጠረባቸው ክልሎች የመከላከያ ሰራዊታችን ገብቶ ማረጋጋት እንዳይችል በዚህ አካባቢ የሚኖረው ኃይል የሚኖረው ሕዝብ የመከላከያ ሰራዊትን እንደ ወራሪ እንዲያየው ያደርጋል። እነዚህና የመሳሰሉት ምክንያቶች እነዚህ ኃይሎች የልዩ ኃይልና የሚንሻ ኃይል በፌዴራል ስር እንዲጠቃለሉ እነሱ በፌዴራል ስር ሲጠቃለሉ ፌዴራል መንግስት የራሱን የሉዓላዊ ሀገርን የማስከበር ስራውን አጠንክሮ እንዲሰራ ያደርጉታል። እነዚህ ኃይሎች በተናጠልክ ባሉበት ጊዜ ግን የሀገሪቱ ሉዓላዊነት ራሱ አደጋ ላይ ይወድቃል። ምክንያቱም ወራሪ መጣ ቢባል የትኛው ክልል ከየትኛውም ክልል ጋር እርስ በርሱ ትከሻ እየተለካካ ባለበት ሁኔታ ሀገሩን ለመከላከል የሚዘምት ኃይል የለውም። በቁጥርም ደረጃ ስናስበው ከአንዱ ክልል ያለው ሀገሪቷ ካላት አጠቃላይ የመከላከያ ሰራዊት ብዛት በላይ የሆነ ነው ያለው። እነዚህ ነገሮች በወቅታዊ ሶሉሽን ሊያገኙ ይገባል ብለን በማሰባችን ነው። ምክንያቶቻችን እነዚህና ሌሎች በጣም ብዙ ያልተጠቀሱ ምክንያቶች ሊኖሩ ይችላሉ እነዚህ ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ።
እኔም ሀብታሙንና እንግዶቹን ብርጋዴር ጀኔራል ካሳዬ ጨመዳን፣ የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤልንና የማኅበራዊና ፖለቲካ ለውጦች አቀንቃኙን አቶ ስዩም አሰፋን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ የካቲት 21 2012 ምሽት ዝግጅታችንን ነው። አሁን ዘወትር የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የቅዳሜ ምሽት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ ቃና
አሉላ መሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት ሳምንታዊ ክብር ሰላምታ ይድረሳችሁ። እለቱን ለማስታወስ እለተ ቅዳሜ የካቲት 21 2012 ዓመተ ምህረት ሲሆን በአዲስ አበቦች አቆጣጠር፣ በዋሽንግተን ዲሲዎች አቆጣጠር ደግሞ የካቲት 29 2020 ዓመተ ምህረት ላይ እንገኛለን። ወደ ሙዚቃዎቻችን ከመሸጋገራችን በፊት በዛሬዋ ቀን በታሪክ የተከናወኑ ዋና ዋና ክንውኖች መካከል አንድ ሁለቱን ብንመለከት፣ በ1940 ሄቲ ዳንኤል የተባለ ጥቁር አሜሪካዊ የፊልም ተዋኝ ጎን ዊዝ ዘ ዊንድ በተባለው ፊልም ኦስካር በማሸነፍ የመጀመሪያዋ ጥቁር አሜሪካዊ ሆነች። በ1960 ሞሮኮ ኃይለኛ የመሬት ማንቀጥቀጥ ደረሰባት፣ ወደ 12,000 የሚጠጉ ዜጎቿን አጣች። በ1988 የደቡብ አፍሪካ የሰብአዊ መብት ታጋይ የነበሩት ዴዝሞንድ ቱቱ ከሌሎች ወደ 100 የሚጠጉ ሰዎች ጋር በሀገራቸው የሚደረገውን ዘረኝነት በመቃወም ሰላማዊ ሰልፍ በማድረጋቸው ታሰሩ። በዛሬቷ ቀን ከተወለዱት ታዋቂ የሙዚቃ ሰዎች መካከል የኒውዮርክ ግዛት ተወላጅ ራፐር ጃሩል ይገኝበታል። 44 ዓመቱ የዛሬቷን ቀን ከዚህ ታዋቂ የራፕ ዜማ አቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘሁኝ ጃሩል በፋት ጆ ታጅቦ ኒውዮርክ እያለ የሚያቀነቅነውን ዜማ እጋብዛችኋለሁ። I'm from New York, New York. And you know I'm all about big chips, cause baby, I'm from New York, New York. I'm from the city of the terrorists. Yes, I'm from New York, New York. I got a hundred garlic. I'm from New York, New York. And I know. Yep. This is Uchi the Wally, your mommy, your monologues getting tired. Now it's time to ride. Print this, you buy. You no longer desire to take off them silly chains. Put back on your why. I'm on fire. Holly dipped in octane. Let East Coast, let West Coast. And we're gonna bring the ghetto gospel to every hood possible. Pushing through in the sky blue. Back with the guard you now. Preferably the 4 pound. Flying at the speed of sound. Trying to catch the ears of this running their mouths. I might get my Brooklyn to run in your house. I don't really understand what the running's about. But we hunters, we take pride in airing our prey out. Leaving them laid out just for sport. Cause we ain't playing up here in New York. I got a honey. I'm from New York, New York. And you can tell the way the homies sit. I'm from New York, New York. I got a hundred ways to make a grip. Yes, I'm from New York, I'm New York. And you can tell I get real ignorant. I'm from New York, New York. And this is how we do. I can see the f*** in your nose. This ain't a movie even. He got his head the globe. And I was just about to find God. But now that Mace is back, I think I'd much rather find a and they ain't right, talking crazy how they fit. But we don't disinvestigate, and they ain't not me. I'm a troop, homie. Got the industry shook like not a joke. Gonna let them loose on me. True story, I'm bringing the team back. Even Roy Jones was forced to lean back. Dre said crime. Now we hard. Saying I must have found Punch Rhyme Book. Got the top of the Phantom. And the pinky got bling like the ring around Saturn. The scene for that. And you already know the exes with his team be at.
I got a hundred, I'm from New York, New York. Yeah, rough riding, be blocking. What you thought, you thought. And you can't take credit, cause life is too short, too short. Yeah, got a hundred. I'm from New York. This is how we swear it couldn't be sweeter. Life's a depending on how you treat her. Yeah. You might get rich, it's guaranteed you gon'. You might get missed for maybe 2 or 3 hours till they light the. And that could get you a long time. But when I let them, it's out like America online. Woo. Wise is awoken. And you know they say that you deserved it whenever you put your eyes open. I still hold a title. Cause I'm in the hood like them little motorcycles. Kids hopping out with the open. Just doing for nothing. It's so spiteful. Ha, I'm just like you. The word that just wanna be. In the air, double shot of yak and the purple is in the air, and I'm not cocky, I'm confident, so when you tell me I'm the best, it's a compliment.
Honey, I'm from New York, New York,
and you can tell the way the homies say that I'm from New York, New York. I got a hundred, I'm from New York, New York.
I got a hundred, I'm from New York.
And this is how we do.
በዛሬ ቀን 44ኛ ዓመት የልደት ቀኑን የሚያከብረውን የጃሮልን ኒውዮርክ የተሰኘውን ዜማውን ነበር ያደመጥነው። ፋት ጆና ጃርኬስ አጅበውታል። የተከበራቸው ሙዚቃ ቃን አድማጮች፣ በዛሬው ፕሮግራም ቆየት ያሉ ለጆሮ የሚጥሙ ዜማዎችን ይዤላችሁ የቀረብኩት። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው አይ ካን ኩዌት ቤቢ የተሰኘውን የሊትል ሚልተንን ዜማ አስከትላለሁ።
Oh, I've tried so hard, but I just can't do it, baby, no. Oh, I can't quit you, baby. Oh, but I've got to put you down for a little while. Oh, no, oh, no, I just can't quit you, baby.
ያላንቺ ፍቅር መኖር የማይታሰብ ነው። I can't quit baby የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥነው። ቤተሰቦቹ ያወጡለት ስም ጄምስ ሚልተን ካምፕል ሲሆን ሊትል ሚልተን የመድረክ ስሙ ነው። እንደ አውሮፓውያን አቆጣጠር በ1934 ሚሲሲፒ ግዛት የተወለደው ሊትል ሚልተን ጊታሩን አንግቦ የብሉስ ዜማዎችን በመጫወትም ይታወቃል። R&B አቀላጥፎ ይጫወታል። በተለይም ቀጥለን የምናደምጥለት We Are Gonna Make It የተሰኘው ዜማው በዩናይትድ ስቴትስ የR&B ሙዚቃ ሰንጠረዥ ላይ የበላይ የበላይነትን ይዞልን ነበር። የቤት ክራይ የምንከፍለው ሳንቲም ባይኖረንም በየቀኑ ምግባችን ባቄላ ቢሆንም የራሳችን የሆነ ቤታችን የምንለው ቤት ባይኖረንም አንቺ የኔ ፍቅር እኔ አንቺ ፍቅር ካለኝ እኔና አንቺ በፍቅር ከኖር ሁሉንም ነገር እናገኘዋለን። We gonna make it.
We may not have a cent to pay the rent, but we gonna make it. I know we will. We may have to eat beans every day, but we gonna make it. I know we will. And if a job is hard to find and we have to stand in the welfare line, I've got your love and you know you got mine. But we gonna make it, I know we will. We may have to fight hardships alone, but we gonna make it, I know we will. Cause togetherness brings peace of mind. We can't stay down all the time. I've got your love and you know you've got mine. So we gonna make it, I know we will. Our car may be old, our two rooms cold, but we're gonna make it, I know we will. We may not can spare a road to come, but we're gonna make it, I know we will. And if I have to carry around a sign saying, get the deaf, the dumb, and the blind, I've got your love and you know you've got mine. We're gonna make it.
We're gonna make it.
ጎነ ሜክት የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥነው። ሊትል ሚልተን ከዚች ዓለም በረፍት የተለየን እንደ አውሮፓውያን አቆጣጠር በነሐሴ ወር በ2005 ዓመተ ምህረት በ70ኛ ዓመቱ ነው። ቀጥለን የምናደምጠው ዜማ ደግሞ If You Are Not Back in Love by Monday የተሰኘውን የሚሊ ጃክሰንን ዜማ ነው።
You can call Mrs. Johnson to keep the kids for a day or two. Take the early flight to Florida just the way you used to do. Tavern service, bring the breakfast. Make love all through the day. If you're not go your separate ways. If you're not back in love by Monday, you can't say you didn't try. But before you bury your love, just make sure you let it die. Sleep and feel no nice together. Say the things that you used to say. And if you're not back in love by Monday, you just go your separate way. Thank you.
one is sounding name. Get the corner by the window. Tell him you love him once again. If the disco DJ's still there, go on dance till the break of day. If you're not back in love by Monday, then you go your separate way. If you're not back in love by Monday, you can't say you didn't try. But before you bury your love, just make sure you let it die.
ሰኞ ማታ ባዘጋጀሁት የፍቅር ገበታ ላይ ካልተገኘህ የኔና አንተ ነገር አከተመ ማለት ነው። አንተም በመንገድህ እኔም በመንገዴ። If you are not back in love by Monday የተሰኘውን የኤሚሊ ጃክሰንን ዜማ ነበር ያደመጥነው። Let's get married. ነይ ትዳርን መስረት እንጋባ። ቀጥለን የምናደምጠው የአል ግሪን ዜማ ነው።
I'm so in love with you. Whatever you want to do is all right with me. 'Cause you make me feel so brand new. I want to spend my life.
ማጠቃለያ ዜና ላሰማችሁ። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የህዳሴ ግድብ ጉዳይን አንስቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ በግብጽና በሱዳን መካከል የሚደረገውን ድርድር በታዛቢነት እንደሚከታተል የገለጸው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የገንዘብ ሚኒስትሩ ስቲቨን ምኑቺን የካቲት 19ና 20 ከሱዳንና ከግብጽ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረጉ ጥረቶችንም አድንቋል። ባለፉት 4 ወራት የተከናወኑት ሥራዎች ሚዛናዊ በሆነና መመጣጠኑ መተካከል ባለበት ሁኔታ ወይም ኢኩዊታብል ማነር ሁሉም አካባቢዎች ሦስቱንም ሀገሮች ጥቅሞች ባስጠበቀ ሁኔታ የሚዳስስ ስምምነት ላይ እንዲዘጋጅ መደረጉን መግለጫው ጠቁሟል። በመርሆች ስምምነቱ መሠረትም በ2008 ዓ.ም በተፈረመው ይላል የገንዘብ ሚኒስቴሩ መግለጫ፣ በተለይ በግርጌ ሀገሮች ላይ የጎላ ጉዳት አለማድረስ በሚለው መርህ መሠረት ያለ ስምምነት የመጨረሻ ሙከራ እንዳይደረግና የግድቡን መሙላት እንዳይጀመርም ያሳስባል። የተፋሰሱ የግርጌ ሀገሮች ሱዳንና ግብጽ ህዝቦችም የግድብ ደህንነት ስጋት ዩናይትድ ስቴትስ እንደምትገነዘብና በዓለም አቀፍ ደረጃዎች መሠረት የደህንነት እርምጃዎች ውሃ ከመሙላት በፊት መወሰድ እንዳለባቸው መግለጫው አሳስቧል። የኢትዮጵያ መንግስት ይህንን ተቃውሞ መግለጫ አውጥቷል። በነገው ምሽት ዘርዘር ያለ ዝርዝር እናቀርባለን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ እሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ